ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው እንጂ በርሱ ስር የለው በቃሉ ምክንያት መከራ ወይም ስደት ሆነ ጊዜ ወዲያው ይሰናከላል አለ ማቴዎስ 13:1 ላይ። እንዲህ የመሰለውን በቃሉ ስር ሊሰድ የማይችልበትን ልብ ያሳያል። ምን አይነት ልብ ነው? ድንጋያማ መሬት ነው። በሰው ልብ ስር ያሰደደ ቃል በሰው ይሆን ምንም ለውስ። ውድ ወገኖቼ በእግዚአብሔር ጸጋ ሁኝ የለምናችኋለሁ፣ የምትሰሙት ቃል ስር መስደዱ ልብ ማለት አለባችሁ። የምንማረው የትምህርት ብዛት አይደለም፣ የምንሰበከው የስብከት ብዛት አይደለም፣ ቸርች ደጋግመን መምጣታችን አይደለም። የእግዚአብሔር ቃል አድራሻው በልባችን ነው። ምን ያህል በማስተዋል ስር በሚሰድበት መንገድ ቃሉ በእኛ ውስጥ ስታግኝቶ ይሆናል። ይህን ነው ልብ ማለት ነው። በጣም ብዙ ክርስቲያኖች እግዚአብሔርን ቃል ማንበብ እንኳን አይፈሩም። በጣም ብዙ ክርስቲያኖች በአሁን ጊዜ ሞቲቬት የሚያደርጋቸውን ነገር እንጂ ታሪካቸውን የሚሰራ የእግዚአብሔርን ቃል አይፈሩም። እዚህ ቦታ ላይ የተመለከትነው አይነት የልብ አይነት ስንመለከተው ስደት፣ ተቃውሞ፣ ችግር ሲመጣ፣ ፀሐይ፣ ክፉ ነገር ሲደርስ ምን ያደርጋል? ቃሉን ለትንሽ ሰዎች ቃሉን ይጥሉታል። ቃሉ በሰው ልብ ለቃሉ የሚመች ቃሉን የሚቀበል መሆን አለበት። እንዲህ የመሰለው ልብ ከአንገት በላይ እንደሚባለው ነው። ከአንገት በላይ ስንል ምን ማለታችን ነው? ከልብ ያልሆነ ነገር ማለት ነው። ሰዎች ከልባቸው አንድን ነገር ሲያደርጉ ያስታውቃል። ቃሉን በደስታ እንቀበላለን እንጂ በቃሉ ምክንያት የሚመጣውን ችግርና መከራ መቋቋም አንችልም። ዋጋ መክፈል አንፈልግም። ልብ እንበል ጌታ ቃል ስር መስደድ አለበት። ስር መስደድ አለበት። መስማት አይደለም ለውጥ የሚያመጣው። የቱንም ያህል የሚባርክ ቃል ብንሰማ በማስተዋል ቃሉ ስር በሚሰድበት መንገድ ካላስተናገድ ነው ለውጥ አይኖር፣ ለውጥ አይኖር። ዋጋ መክፈል ያስፈልጋል። አንዳንዴ ልብ እንበል የጌታ ቃል ስር መስደዱን ማስተዋልን ልብ እንበል። እንደ ሰው ዘር ከመዘራቱ በፊት መሬቱ እንደሚዘራው ዘር እንደሚያዘጋጅ እኛም ልባችንን ለእግዚአብሔር ማዘጋጀት አለብን። እግዚአብሔርን ልናስተውል ይገባል። ክብር ለእግዚአብሔር። ሶስተኛው የመሬት አይነት በእሾህ መካከል የተዘራው ነው። ይህንን ጌታችን ኢየሱስ ክርስቶስ ሲገልጽ በእሾህ መካከል የተዘራው ዘር ይህ ቃሉን የሚሰማ ነው። የዚህ ዓለም አሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። ማቴዎስ 13 ቃሉ ምን ያደርጋል? የዚህ ዓለም አሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራ ቃሉን ማፈራ። ይህንን ሳስብ ልቤ የሚያለቅስበት ጊዜ ያለ ልቤ ይመጣል። እግዚአብሔር ቃል ከዓለማዊ ነገር ጋር ዛሬ ከቅል ይሰበካል። አይገርማቸውም? ከብልጥግና ጋር ተቀላቶ ይሰበካል። የእግዚአብሔር ቃል ሰዎችን ሞቲቬት ለማድረግ ምን እንደሚያገኙ እንዴት እንደሚባረኩ የድለላ ወንጌል ሆኖ ዛሬ ይሰበካል። ይህ ሃይማኖታችን ሆኗል። በነገራችን በቴሌቪዥን፣ በዩቱብ፣ በተለያዩ ስክሰር፣ በመጽሐፍ ሁሉ ምናምን። ይህ ውድ ወገኖች መጽሐፍ ቅዱስ እንደሚነግረን የመንግስት ቃል ግን በሰው ህይወት ውስጥ ሲዘራ ጠላቶቹ ዓለማዊ ሀሳብ የዚህ የዓለም ባለጠግነት ጠላቶቹ ናቸው። ለምን? የመንግስት ቃል ነው። የሰማያዊ መንግስት ቃል ነው። ከዚህ ዓለም ጋር አብሮ የማይሄድ ነው። እንኳን ወንጌሉን ከብልጥግናና ከሰዎች ምድራዊ ምቾት ጋር ቀላቅለን ትታችሁ እንዲሁም በንጽህና የመንግስት ቃል ተዘርቶ እንኳን ሰዎች በዕለት ዕለት ህይወታቸው የሚቸገሩት ዓለማዊ ሀሳብና የብልጥግና መታደል ቃሉን ያንቀባቸዋል። አንዱ ማነቀን የዚህ ዓለም ሀሳብ ነው። ሀሳብ የሚለው ቃል ለኑሮ መጨነቀን የሚያሳይ ቃል ነው። እንዲህ የመሰለ ሐሳብ የዚህን ዓለም ኑሮ ብቻ አስመልክቶ ምን ሆናለሁ በሚል በኑሮ እርግጠኛ ካለመሆን የተነሳ የሚመጣ መጨነቅ ነው። ወገኖቼ በማንኛውም ሁኔታ ተመልከቱ፣ ተማሪዎች ትምህርት ቤት ገብተው በትምህርታቸው የተዋጣ ነገር እንዲኖራቸው ብዙ ነገሮች ይተዋሉ። የጥናት ጊዜ ሲሆን ዘመድ አይጠይቁም፣ ምን አይሉም። ጥሩ ውጤት ኑሯቸው በጥሩ ሁኔታ ፈተናቸው እንዲያልፉ አንዳንዶቹ ጸጉራቸውን እንኳን ለማበጠር ለመሰራት እንኳን ጊዜ እስከማይኖራቸው ሀሳባቸውን ይሰበስባሉ። እኔና እናንተ ለምንሰማው ለእግዚአብሔር ቃል መተው ያለብን ነገር አለ፣ መተው ያለብን ነገር አለ። የእግዚአብሔር ቃል የህይወታችንን አጠቃላይ ሁኔታ የሚቀይር ቃል ነው። ክብር ለእግዚአብሔር ነው። ስለዚህ መጽሐፍ ቅዱሳችን ይህን አስመልክቶ የሚነገሩ አንዳንድ የአባባል ዘይቤዎች እንንገራችሁ። አንዳንድ ሰዎች በአንዳንድ ሀገር ምን ይላሉ? አይምሮ በራሳችን አይኑ ትንሽ አባባል ቆል ነው። ደ ማይንድ ኪልስ ኢትስ ኦውን ባዲ ይላል። አያችሁት? አይምሮ የራሱን ሰውነት ምን ያደርጋል? ይገላል ይላል። ለምን እንደሆነ ታውቃላችሁ? ብዙ ሰዎች የሚያሳስባቸው ነገር ለደም ብዛት፣ ለስኳር በሽታ፣ ጤንነታቸውን የሚያቃውስ እንቅልፍ የሚነሳ መብላት መጠጣት የሚያስጠላ ችግር ሁሉ በውስጣቸው ካለ ጭንቀት የተነሳ እንደሚመጣ ይታወቃል። ነገር ግን በእግዚአብሔር ቃል ከምናጠና ሁኔታ አንጻር ስንመለከት በእኔና በእናንተ ውስጥ የተዘራውን ቃል አይምሯችን ውስጥ ያለው ለጤንነት እንኳን ሰባት የተባለው ነገር እግዚአብሔርን ቃል እንቅፋት ሆነ። ስለዚህ እግዚአብሔር ቃል የሚያስተናግድ ሰው ለመልካም ዘር እንደተዘጋጀ እርሻ ልቡን እግዚአብሔር ቃል ብቻ መሆን አለበት፣ መዘጋጀት አለ። ክብር ለእግዚአብሔር፣ ለእግዚአብሔር ቃል ብቻ መዘጋጀት አለ። እግዚአብሔር የዘራው ዘር እኔ ጋር እንዲበቅል፣ እግዚአብሔር የዘራው ዘር በእኔ ሕይወት እንዲያፈራ፣ ዘሩ ስር እንዲሰጥ በማስተዋል በመረዳት በውስጤ ደግሞ ይህንን ቃል ከሚጣሉ ነገሮች ሁሉ ራሴን ጠብቄ ለቃሉ የተመቸ ሕይወት ሊኖረኝ ያስፈልጋል። ይሄ በጣም ኢምፖርታንት የሆነ ዲሲፕሊን ነው። ይህንን ሳናደርግ የእግዚአብሔር ቃል ሕይወታችን ስራ ይሰራችል። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 11:8 ላይ የቀረውን ነገር ሳልቆጥር እለት እለት የሚከብደኝ የአብያተ ክርስቲያናት ሁሉ አሳብ ነው ይላል። ይህን ክፍል የምትመለከቱት ሐዋርያው ጳውሎስ ብዙ ችግር በሕይወቱ ደርሶበት ነበር። ብዙ ፍርሃቶች በሕይወቱ ደርሰውበታል። ስደት፣ ሐሰተኞች ወንድሞች፣ የወንዝ ፍርሃት፣ የባህር ፍርሃት፣ የፍርሃት አይነት ፓራኖያ እንደፈነካ ነገር የሚመስለው ሐዋርያው ጳውሎስ ይህ ሁሉ ችግር ይጠቅስና ምን ይላል? እለት እለት የሚከብድብኝ አብያተ ክርስቲያናት አሳብ ነበር። ለምን? የተሰጠው የወንጌል አደራ በልቡ ውስጥ ስፍራ ስላገኘ እንኳን በምቾት ታችሁ በመከራ እንኳን ሸክሙ የእግዚአብሔርን አደራ ከልቡ አጣ። ክብር ለእግዚአብሔር። እኛ ትንሽ ነገር ቢጎልብ አረ እንደው ምንም በምኞት ብቻ እግዚአብሔር ቃል የማይመች ነገር በውስጣችን ሊፈጠር እናደርጋለን። ይህ እንድናስተው እግዚአብሔር ይረዳል። ይህ ሰማያዊ ሀሳብ ነው ጳውሎስ የሚያስበው፣ የእግዚአብሔር ሸክም ነው። የዚህ ዓለም ሀሳብ ግን ትልቅ ችግር ነው። ሰው የሚኖረው ኑሮ ሊያሳስበው ይችላል። ነገር ግን ሰው በዚህ ዓለም ሲኖር ለምን እንደሚኖር ማሰብ አለበት። ልባችን መሆን ያለበት በሰማይ ነው። መዝገባችን ሀብታችን በሰማይ ካልሆነ የእግዚአብሔር ቃል በውስጣችን ተዘርቶ ውጤት አያመጣም። ዓለማዊነት፣ ስጋዊነት ባለበት ቦታ ተዘርቶ አይበቅልም። ይህንን ቤተ ክርስቲያን ችላ ማለት የለባትም ወገኖች። የእግዚአብሔር ቃል በዓለማዊነት ሕይወት ውስጥ ተዘርቶ አይበቅልም። አለበለዚያ እግዚአብሔር ቃል ምንድን ነው? ቻ ቢሆን የመንግስት ቃል የሚዘራ ቃል በሰው ሕይወት ውስጥ የሚበቅል የሚያፈራ ነው። እግዚአብሔር ይህንን አስተውል። ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5:7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት ይላል።
እግዚአብሔር ለኛ አስበው ክብር ለእግዚአብሔር ይሄንንም ልብ ካላነ መሆን አይችልም ይሄንንም ልብ ማለት ይጠይቃል ይሄንንም ማስተዋል ያስፈልጋል እስኪ ቆም ብለን አንዳንዴ ያስብ እግዚአብሔር ስለኔ ምን ያደርጋል ያስባል እግዚአብሔር ስለኔ ያስባል በጣም ብዙ ጊዜ በህይወቴ አስደንቆኛል ይሄ ነገር ይሄንን ልብ ካላነ በማስተዋል በውስጣችሁ ካልመጣ እናንተ እግዚአብሔር ሁሉ እንደኔ እንደማያችሁ ሰው እንደሚያችሁ አይቶ እስካን ያረጋል አንተ ልቡን ጥሎ ያያችኋል እንኳን ዘሩን ዘርቶ ባንቺ የመንግስቱን ቃል ለስጋ ለባሽ ሁሉ ያስባል እግዚአብሔር የነኔ ወይን ህዝብ የኪዳን ህዝብ ያልሆነውን ያልተገረዘውን ህዝብ እንዳይጠፋ ያሰበ እግዚአብሔር የስጋ ለባሽ ሁሉ አምላክ እንኳን በጌታ ለምጣዋል የኛ ችግራችን ምንድነው የእግዚአብሔር ሐሳብ ነው የኛ ሐሳብ አልመጣታው እኔ ብዙ ጊዜ እንደዚህ ባለ ነገር ብዙ ችግሮች ስላየው ክርስቲያኖች ህይወት ውስጥ መሰረታዊ የክርስትና ትምህርት ራስን ማስተማር እንዳለብኝ ነው ማለት እናት ልጇን ወልዳ ለሌሎች ሰዎች እንደማትሰጥ ለሞግዚት ምሰጠው ጠንከር ሲል ነው ልጁ በደምኛ ወደ ክርስትና ሲመጡ ሰዎች ከክርስቶስ ጋር ተፈራርሞ ያለቀ ነገር ተፈራርሞ እንዲመጡ ነው ማለት ጥንቀቱ ነው እኔ ያላጠምኩ ሁለት አመት ማክሲመም እስከ ሁለት አመት ድረስ ይማራል በጣም ሲሪየስ ትምህርት ነው የሚማሩ ለምን ቆን ታቃላችሁ ማስተዋል ቶሎ ማግኘት አይቻል ቶሎ ማግኘት አይቻል ለብ ለብ እያደረግ ይጠመቃል ደቀ መዝሙር ይባላል እሱም ስልጣና ነው ከዛ በኋላ አለቀ መድረክ ላይ ማውጣ ብዙ ሰዎች ቃሉን ተዘርቶ ውስጣቸው ስር ሳይሰድ ሳይበቅር ጭንጫ መሬት እሾህ መሬት እያለ ውስጣቸው ስንት የተሰገሰገ ነገር እያለ ዝም ብለን እንቀላቅላቸዋል በጣም አደገኛ ነው ከዛ በኋላ ተማርገን ነው እንዴ እኮ ሰርተኛ ነው ያለ መማር ይችላል እና በጣም አስቸጋሪ ነው ደቀ መዝሙር ሆኖ የሰለጠነውን የበቃውን ሰው ምን ታረጋታለህ is very hard ስለዚህ ቤተ ክርስቲያን በዚህ ጉዳይ ላይ ሰዎች ረጋ ብላ ማየት መቻላል ስታቲስቲክስ አጣናደርጋቸው ሰዎች ስታቲስቲክስ አደረጉ ሰዎች የእግዚአብሔር ህዝብ እርሻ የቃሉ እርሻ ቃሉ ተዘርቶ ስር መስገዱ ማፍራቱን ቃሉ በህይወታቸው ያመጣው ለውጥ ማየት አለ አለበለዚያ እኔ አዞራቸዋል አንዳንድ ጊዜ ሙሴ እንዳዞራቸው አዞራቸዋል ዘ ሴም ቲችንግ በዲፍረንት አንግል አስተምራቸዋል ለምን የማስተምረውን ትምህርት እንዴት እንደሚወስዱት ስለማይ ጥያቄ ስጠይቃቸው ጥሬ ከሆኑ ያንን ትምህርት እንደገና ትንሽ ነገር ጨማምሬበት አስተምራል አቤት ዛሬ አስተማርከው ይላል ግን አንተ አያችሁ አሁን ባለሙያ ሴት ተመሳሳይ ትንሽ ነገር ብትቀየርበት ሌላ ነገር ነው የሚመስለው ልክ እንደዛ ያደረግን ማስተማር ለምን እንደምን እናደርገው የተዘራው የመንግስት ቃል የሰዎችን ህይወት መለወጥ አለበት ለውጥ የሚያመጣው ሰዎች የሚሰበኩት የስብከት ብዛት አይደለም የሚሰጣቸው ስልጣን አይደለም ውድ ወገኖች ትልቁ ነገር የሚያስተውሉት ማስተዋል የሚረዱት መረዳት ነው የእግዚአብሔር ቃል በውስጣቸው ስር መስደድ ነው ክብር ለእግዚአብሔር አንዳንዴ እነዚህ የሚበረብር ትምህርት ነው ማስተምራቸው እና አንዳንዶቹን ያልጠበቅም ብዙ ነገር አለ ማስተካከል ያለብ ይችላል በጣም ጥሩ ብላቸዋል አላደፋፈርም ተጠመቃል ራሳቸው ፕሮሰስ እንዲሆኑ እድል ምሰጣቸው ስለዚህ ይሄንን ልብ ማለት አለ በውስጣችን በኔና በእናንተ ህይወት ውስጥ በእግዚአብሔር ቃል የሚተናነቅብን ነገር የዚህ ዓለም ባለጠግነት ያስቸግረናል እግዚአብሔር ግን ስለኛ አስበው ኢየሱስ ክርስቶስን የመሰለ አንድ አዳኛችን የእግዚአብሔር ልጅ የሰጠን እግዚአብሔር ስለ ኑሯችን ያስብ ያስብልናል እግዚአብሔር በጣም ያስብልናል እግዚአብሔር ሞኝ የሆነን እንኳን መስሎን የተታለን በመሰለን ነገር የእግዚአብሔር ጊዜ ጋር የተያዘችን ጉዳይ ስላለ ነው እንጂ እግዚአብሔር ማንንም አይጠላም። ክብር ለእግዚአብሔር። ማንንም አይጠላም። እግዚአብሔር ያስባል።
ስለዚህ ይሄንን መተማመን አለብን ይላልና በዚህ በእግዚአብሔር ትልቅነት በእግዚአብሔር ችሮታ ልባችን ማረፍ አለበት። ማንም ሰው ለራሱ ባሰበው ነገር በጻቁ ላይ ለውጥን ማማጣት አይችልም። ቁመቱን ስንዝር መጨመር አይችልም። ይሄንን ከገባን እርሱ ስለኛ ያስባልና የዕለት ዕለት ባጀታችን ነው እግዚአብሔር ይመድባል። እግዚአብሔር ለኔ ያስባል ነው እንደመፈክር አይደለም በማስተዋል እስቲባል እግዚአብሔር ለኔ ያስባል። እስኪ ስትንበረከኩ ሁልጊዜ እግዚአብሔር ሆይ ስለኔ ታስባል። በመስራ ቤታችሁ ሊሆን ይችላል፣ በትዳር በኑሯችሁ ሊሆን ይችላል፣ በጤንነታችሁ የሚያስብላችሁ አምላክ ፊት እንደምትቀርቡ ነው በታመን ያለው። ያ በዚህ ሐሳብ እንደሆነ በዚህ ደግ አምላክ ቸርነት ተሞልተን ብንኖር ነው ይሻል። ኑሯችንን ብንጎትተው ብናገላምጠው ሊሆን አይችልም። ኑሮም ማስተማሩ ትምህርት ነበር። እግዚአብሔር እረኛ ይሄ ያን ትምህርት ከዚህ በፊት ሁለቴ ሶስቴ ሰብኬዋለሁ። ነገር ግን ከዕለታት አንድ ቀን እኔው ራሴ መኖር አቃተኝ እና ምኖርኩ መሰላችሁ? አንድ ቀን ገንዘብ ያስፈልገኝ ነበር። ትዝ ይላችኋል እዚያ ድሮ ቁታ ጋዝ ማግኘት በጣም ቀላል ነበር። ሲሊንደር ማግኘት ራሱ ችግር ነበር። እና ጋሽ ከሌ እኮ እነዚህ አለ እኮ ሲሊንደር ለሰዎች እኮ ሄደ እኮ አገኙ ይታደላል አለ። ኧረ እባካችኋል ሄዱ ነስተይ ለምን ለመጣ ገብቶኛል ስንት ነው የምትፈልገዋል? እንደው ከአንድ በላይ ለመጠየቅ ብዬ ሁለት አለ። በቃ ይህን ያህል ገንዘብ ይዘናል። ገንዘቡ ኬት ላ የወንጌላዊ ገንዘብ እና ኬት ማምጣት ይችላል። ከዛ መጸለይ ጀመሩ። እንዴት ምን ከመጸለይ ገንዘቡ ኬት እንደማገኝ ማሰብ ጀመሩ። ማንን ነው የምጠይቀው? ኬት ነው የምበደረው? ከቸርች ነው ከሰው ነው አሉ። ቡታበት ሁለት ሲሊንደር ለመግዛት ይህንን እያሰብኩ ሳለው ትዝ አለ ያስተማርኩትን ትምህርት የእግዚአብሔር ቃል በውስጤ መጣ። አያችሁ ያ የተዘራው ቃል መጣ። ምን አለ መሰላችሁ? ቸርነትህና ምሕረትህ በሕይወት የዘመን ሁሉ ምን ያደርጉኛል? ማንን ነው የሚከተሉት? እኔን አለ ነበቃ። እኔን የሚከተሉት መቼ ነው? መቼ ነው የሚከተሉ? እኔ እረኛዬን ስከተል። እረኛውን የማይከተል ሰው በረከትና ቸርነት ቢፈልግ ጭራውን ለመያዝ እንደሚፈልግ ውሻ መዞር ሊሆናች። ስለዚህ እዛ ተንበርክኬ ንስሐ ገባሁ። ጌታ ሆይ ቸርነትህን ለማግኘት መላና ዘዴ ማሰቤ ትክክል አይደለም። ዛሬ ስለማገለግለው አገልግሎት አገልግዬ ስለምመጣበት መጸለይ አለብኝ ብዬ ጸልዬ ወጣ። ቸርነት ከክፍለ ሀገር መጥቶ እኔ ሲፈልግ የት ያገኝ? ስልኬን፣ ሞባይሌን ያገኝ። ከዛ አንድ ቦታ እኔን ደግሞ እግዚአብሔር ይሄ የምከተለው እግዚአብሔር ልቤን በደስታ ሞልቶት ወቅ ለብለብ እያደረጉኝ መኪና የለም አለ ያለኝ እና ሲሄ አንድ ወንድም ሰላም ልለው በዛ በኩል በዚህ በእስጢፋኖስ በኩል ሰልፍ እንደውም እንደ ወንድም ሰሌ ክሊኒክ ነበረ። እዛ ክሊኒክ ተከፍቶ እነሱ ቤት ግቢ ውስጥ የእናቱ ቤተሰቦች እዛ ነበረ። ሰላም ብዬ ሄዳለሁ። ይህ ሲል ቸርነት እዛ ቆሟል። እኔ እኮ አንተን ፍለጋ ነው እዚህ የመጣሁት። እንዴት እመጣለሁ? ወንድም ከእኔ ስራ በሽተኛ እያየ ነው ብለው ቆሜ እኮ ያንተን አድራሻ ልፈልግ ነው እዚህ ያለሁት። እግዚአብሔር እኮ ያመጣል። ከቸርነት ጋር ተያይዘን ከሁለት ቡታ ጋዝ ሲሊንደር የበለጠ አገኘው ማለት ነው። እግዚአብሔር ስለኛ ምን ያደርጋል? ያስባል። በብድር ቢሆን እኔ ባሰላሁት ባሰብኩት መንገድ ብሄድ ብድር ነው ብድር መክፈሉ እንደገና ማሰብ ነው። በማሰብ ላይ ማሰብ ነው የሚሆን። ስለዚህ ብዙ ጊዜ በውስጣችን እግዚአብሔር ቃል እንዳይበቅለን እንደ እግዚአብሔር ቃል እንዳንኖር የሚያስቸግረን ኑሮ ራሱ ሚዳችን ፈተና ነው። ነገር ግን መጽሐፍ ቅዱስ በሚመክረን በእግዚአብሔር ምክር ብንኖር እነዚህ ሁሉ መፍትሄ ይሆኑልናል። ክብር ለእግዚአብሔር። ይሄ ሰማያዊ ሀሳብ ሐዋርያው ጳውሎስ ያለው ሀሳብ ውድ ወገኖቼ በሸክም የሆነ ሀሳብ ነው። የእግዚአብሔር የሰጠንን አደራ ዝም ብለን ባስቀመጥነው ብንወጣ
እግዚአብሔር ደግሞ ስለኛ ያስባል። የፈጠሩን ሰዎች እንኳን ለደሞዛችን ያስባል። ሰራተኛ ከጥረው ሰዎች ደሞዟን ያስባል፣ ምኝቷን ያስባል፣ መብሏን ያስባል። አይደል? እግዚአብሔር ለኛ እንዴት ያስባል? የሰማይና ምድር አምላክ እግዚአብሔር ስለኛ ያስባል። እግዚአብሔር ስም የተባረከ ነው። ስለዚህ ይሄንን ልብ ማለት አለብን። ሁለተኛው ቃሉን የሚያንቀው የባለጠግነት ማታለል ነው። በመዝሙረ ዳዊት 52:7 ላይ እግዚአብሔርን እረዳቱ ያላደረገ በባለጠግነቱ ብዛት የታመነ በከንቱ ነገር የበረታ ያ ሰው እነሆ ባለጠግነት አያጣ። እግዚአብሔርን እረዳቱ ያላደረገ ሰው በባለጠግነቱ ብዛት የታመነ በከንቱ ነገር የበረታ ያ ሰው ሀብታም ሊሆን ይችላል፣ ባለጠጋ ሊሆን ይችላል። ነገር ግን በእግዚአብሔር የማይታመን ሰው ባለጠግነት ለሰው ድጋፍ አይሆንም። በምሳሌ 11:28 ላይ በባለጠግነት የሚተማመን ሰው ይወድቃል፣ ጻድቃን ግን እንደ ቅጠል ይለመልማሉ ይላል። እግዚአብሔር እንድናስተውል ይላል። አያችሁ፣ ስለዚህ የባለጠግነት ማታለል እንዴት ነው የሚያታለል? እንዲህ እኮ ብታገኝ፣ እንዲህ እኮ ቢሆን እኮ፣ እንዲህ ትሆናለህ የሚለው ነገር ባለጠግነት የሚሰራው ታሪክ ያጭበረብረናል፣ ከመንፈሳዊ ነገር ያስተናል። የእግዚአብሔር ቃል የተዘራውን ችላ ብለን ባለጠግነት ሊገኝ የሚችልባቸውን መጽሐፍ ቅዱሳዊ ያልሆኑ አካሄዶችን እንሄዳለን። ያን ጊዜ ምን እንሆናለን? ባለጠግነት የተማመንበት ይጠረል፣ ችግር ብዙ ይዘርካል። ጻድቃን የሚያገኙትን ልምላሜ በሕይወታችን ልናገኝ አንችል። መዝሙረ ዳዊት ምዕራፍ አንድን በሙሉ ብታነቡት ይህንን ያሳያል። ብልጥግና የሰውን መንፈሳዊ ሕይወት የሚፈታተን ትልቅ ጠንቅ ሊሆን እንደሚችል መጽሐፍ ቅዱስ ያስተምራል። ባለጠግነት የማያስተማምን ነገር በምሳሌ 23:5 ላይ በእርሱ ላይ ዓይንህን ብታዘወትርበት ይጠፋል። ባለጠግነት ወደ ሰማይ እንደሚበር እንደ ንስር ለራሱ ክንፍ ያበጃል ይላል። ይህንን መቼም በሰው ልጆች ታሪክ ውስጥ በብዙ ይታያል። ስለዚህ የባለጠግነት ማታለል ገንዘብ እንዴት እንደምናገኝ የግዴታ በጣም ባለጠጋ መባል አያስፈልግም። በትንሹ እንዳቅማችን ከነበረን ከፍ የሚያደርገንን ነገር ልናገኝ የምንፈልግባቸው ክርስቲያናዊ ያሉ መንገዶች እግዚአብሔር ቃል በውስጣችን ተዘርቶ እንዳይበቅል ያደርጋል። ይህንን እንድናስተውል እግዚአብሔር ይርዳል። ውድ ወገኖች፣ እንደዚህ ባለ አይነት ሰንበት በተለያዩ ጊዜያቶች ቤተክርስቲያን መጥታችሁ የምትሰሙት የእግዚአብሔር ቃል በውስጣችሁ ተዘርቶ ምን ማድረግ አለበት? ስር ሰዶ ፍሬ ማፍራት አለበት። እግዚአብሔር ይህን ልብ እንድንል ይርዳል። እግዚአብሔር ስም የተባረከ። ባለጠግነት ፈጽሞ የማያስተማምን ነገር ነው። እግዚአብሔርን መተማመኛ አድርገን ልንኖር የሚያስተምረንን ቃል የብልጥግና መሳሪያ አድርገው ሰዎች ዛሬ ያስተምራል። በጣም ያሳዝናል፣ በጣም ያሳዝናል። የእግዚአብሔር ቃል ተልእኮም ዓላማውም ምስጢሩም ሌላ ነው። እኔና እናንተ ሊያድነን፣ እግዚአብሔር ሊቀድሰን፣ ሙሉ ሰው ሊያደርገን፣ ወደ ክርስቶስ ሙላት ሊያደርሰን እንጂ እዚህ ምድር ላይ ባለጠጋዎች ሆነን እንዴት እንደምንኖር ሊያስተምረን አይደለም። እንዲህ ያለ ትምህርት ያለ እግዚአብሔር ባለጠጋዎችን የባረከበት ሊባረክ የሚችልበት ነገር ሁሉ ከቦታው ተወስዶ ነው፣ አለቦታው የሚነገር። እግዚአብሔር ይባረካል፣ ነገር ግን ማንን ይባረካል? በጥሪ ነው በረከት። ሁልጊዜ የምናገረው ነው፣ በጥሪ ነው በረከት። እግዚአብሔር የጠራችሁ ጥሪ ነው በረከታችሁ የሚያመጣ። ዮሴፍን ከመከራ ቦታ እግዚአብሔር ወደ ክብር የወሰደው ለስራ ነው። እዛ ቦታ ያስገባ፣ እዛ ቦታ ላይ ወደ ወጣው ዮሴፍን ነገር እኔንም አድርግልኝ ብለን ምንለው እግዚአብሔር ምን ልሰራ ነው? ምን ትሰራ? ለዛ ለወጣ እግዚአብሔር እዛ ቦታ ላይ ዮሴፍን ለተልእኮ ነው፣ ህዝብን ለማዳን ነው አለ ዮሴፍ። ተመልከቱ ደግሞ ሙሴ እዛ ላውጥቶት ነበር እግዚአብሔር። ሙሴ ደግሞ ከዛ ቦታ ምን አረገው? አወረደው። ጥሪው ነው ያወረደው። አንዳንዶቻችንን ሀብት ወዳለበት፣ አንዳንዶቻችንን ስልጣን ወዳለበት፣ አንዳንዶቻችንን እስር ቤት፣ አንዳንዶቻችንን ወገኖቼ በበራም ቦታ ያደረ እንደዚህ ጥሪ ያችን በጥሪ ነው የምንለው። ጥሪውን ሰው ማየት አለበት። እግዚአብሔር ጸጋ የሚሰጠው በጥሪያችን ነው እንጂ ጥሪያችንን ጥለን ጸጋ ሰጠኝ ብንለው እግዚአብሔር ጸጋውን ለፈቃዱ ምክር የመደበው ባጀት ነው እንጂ ለሰው ምኞት የሚሰጠው ጸጋ አይደለም። ይህንን እግዚአብሔር እንድናስብ። አራተኛው የመሬት አይነት መልካም መሬት የተባለ ነው። በመልካም መሬት የተዘራው እነዚህን ቃሉ ሰምቶ የሚያስተውል ይላል። አንዱ 100፣ አንዱ 60፣ አንዱ 30። ለዚህ መልካም መሬት መሬቱም ራሱ የሚያሰራው አይነቱ የተለያየ ማስተዋል ራሱ የእግዚአብሔር ቃል የተመቸ ይሆን አይነትና ደረጃዎች አሉት። ቃሉ ሰምቶ ማስተዋል አስደናቂ ነገር ነው። ክርስቲያን የሆነ ሁሉ ይህንን ሊፈልግ ይገባል። እነዚህ ቃሉ ሰምተው የሚያስተውሉ ነው። ምንጊዜም በሕይወታችሁ ፕራክቲስ ማድረግ ያለባችሁ ብቻ ልጆቻችንን ሁሉ ማስተማር ያለብን ማስተዋልን መለማመድ አለበት። ማስተዋል ልብ ማለት ትክክ ያለ ጤናማ አካል ክርስቲያን ሆኖ ሰው ሲከባከ ይህንንም ያንንም ሲል ሲቀምስ ጥሩ አይደለም። ልባችንን ሊሰበስብ የሚችል የማስተዋል ጸጋ እግዚአብሔር ይሰጠን ያስፈልጋል። ቃሉን ሰምቶ ማስተዋል ትልቅ ሀብት ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ የሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ክር ደግሞ ይጠቅማል ይላል እግዚአብሔር። ቃሉ ለዚህ ነው ምን ያደርግ እኔና እናንተን ያስፈልጋል። ይገስጻል፣ ልባችንን ያቀናል፣ በጽድቅ ደግሞ መንገድ ሊመክረን። አንድ ጊዜ ዶክተር ሳስተምር የልብ ሆነ ይሻል ያዛ ማንም ሰው የሰው ልብ ማቅናት አይችልም። በቁጣ በተግሳጽ ሊሆን አይችልም። በእግዚአብሔር ቃል ውስጥ ስንመለከት የእግዚአብሔር ቃል የሰው ልብ ያቀናል። እግዚአብሔር ስም የተባረከ። ለምን ቦታ ካላችሁ እግዚአብሔር መንፈስ አለበት። ይህን መጽሐፍ ቅዱስ በገንዘብ ገዝተነው ወይም በስጦታ መጽሐፍ ቅዱስ የብረት ስማችንን ልናኖርበት እንችላለን። ቃሉ ግን የእኛ አይደለም፣ የእግዚአብሔር ነው። ይህንን ቃል ለእኛ ልናደርገው መብት የለንም። የቱንም ያህል መጽሐፍ የእኛ ቢሆን የኔ ነው ብን በህግ እንኳን ብናስከብር እዚህ ቃል ውስጥ ያለው ተስፋ ቃልና በረከት ሁሉ ለኛ የሚሆነው የቃሉ ባለቤት በስራ ላይ ያውለው ሲፈልግ ይቻላል። ጥቅስ እየጠቀሱ የዘራፉ በረከት ነው። የእግዚአብሔር ቃል እየዘረፉ በረከት መተዳደር የለ። ማንም ሰው ሊባረካቸው እግዚአብሔር ቃላቸው እኔ ልባረካቸው አ ማንም ሰው እግዚአብሔር ነው ቃሉ ይጠቀ ቃሉ በስልጣን የሚሰራ ነው። በእግዚአብሔር ስልጣን የሚሰራ ነው። ቃሉን የሚልክ እግዚአብሔር ነው። ከአፌ የሚወጣው ቃሌ የሚሻውን ያደርጋል ያለሱ። ስለዚህ እግዚአብሔር ቃል ያለውን በረከት እንድናገኝ እግዚአብሔርን መፍራት፣ ቅዱሱን ማወቅ በጣም በጣም እግዚአብሔር ከእሱ ጋር ስንገናኝ ሳይ ለእኔና ለእናንተ እሱ እኛን ለፈጠረበት ላዳንበት ዓላማ ማድረግ ለሚፈልገው ነገር ሁሉ ሊያዘጋጀን ሊሰራ እንደዛ ብቁ ሊያደርገን ቃሉን እየተጠቀመ ይሰራል። ክብር ለእግዚአብሔር። የእግዚአብሔር ሁሉ ለበጎ ስራ ያዘጋጃቸዋል፣ ለበጎ ስራ ያዘጋጃቸዋል። እየገሰጸ እየመከረ ልባቸውን እያቀና በጽድቅ መንገድ እየመከራቸው እግዚአብሔርን በቃሉ ሰዎች ያደርጋቸዋል። እግዚአብሔር ስም የተባረከ። የቃሉ እርሻ መሆን የሚፈልጉ ሁሉ ቃሉ በውስጣቸው ማደር ስር መስደድ እንዲችል መጠንቀቅ አለባቸው። የእግዚአብሔር ቃል ሰምቶ የማይጠነቀቅ ሰው ውድ ወገኖቼ፣ ገንዘብ ተሰጥቶት በኪሱ ያለው የማይጠነቀቅ ሰው ብቻ አይደለም፣ ከዛ የባሰ ኪሳራ የሚገጥመው ሰው። ያጣነውን ገንዘብ በሌላ መንገድ እናገኘዋለን። የእግዚአብሔር ቃል መነጠቅ ግን የድህነት ድህነት የድህነት ድህነት
ስለዚህ ሰው ባለጠጋ መንፈሳዊ ምንጥግን ነው የእግዚአብሔርን ቃል የሚይዝበት የሚያስተናግድበት የእግዚአብሔርን ቃል የምንተጠንቅቆ በውስጡ የሚጠብቅበት ሁኔታ ምንጥግን ነው ይወሰናል። እግዚአብሔር የተመሰገነ ነው። እስራኤላውያኖችን አንድ ጊዜ እግዚአብሔር የምትሰሩልኝ ቤት ምን አይነት ነው አለ። ምክንያቱም እስራኤላውያኖች እግዚአብሔርን ኢምፕሬስ ሊያደርጉት የፈለጉት ይመስላል እና ምን አይነት ቤት ነው የምትሰሩልኝ አለ እና ነገራቸው። እነዚህ ሁሉ አላቸው የኔ እጅ ነች የሰራቸው። እና ሰዎች ቤት ሰርተው ዋው ይህን ሰራችሁልኝ እንዴ በጣም ይገርማል አሁን ኢምፕሬስ ብሎ እግዚአብሔር እዛ ቤት ውስጥ አይመጣም። እግዚአብሔር ማነው ኢምፕሬስ የሚያደርገኛል? ማንም የምንመለከተው ያለ በቃሉ የሚቀጠቀጡት የእግዚአብሔርን ቃል የሚያከብሩት እንዴት በልባችሁ እግዚአብሔር እንደሚያደርገው እኔ በእውነት ብዙ ናፍቆታል። የእግዚአብሔር ሕዝብ እዚህ ሁሉ ያለ ነው ተሰብስበን ሁላችን የእግዚአብሔርን ቃል በብዙ ፍርሃት እግዚአብሔርን ቅዱሱን በማወቅ በማስተዋል የምንይዝ ሰዎች ብንሆን ለምድራችን ኃይል ለምድራችን በረከት የእግዚአብሔር ቃል በውስጡ ያለው ሰው ማለት ሀብታም ሀብታም ብርቱ ሰው ነው። እግዚአብሔር ይህንን ያደርግ። ኢሳይያስ ያለው ይህንን አፌ የሚወጣው ቃል እንዲሆናል የሚሻው ያደርጋል የናፍቁትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እኛ ጋር የመጣው ቃል ስራ ሳይሰራም አይልም። ሁሉ እግዚአብሔር የእግዚአብሔር ቃል እኛ ጋር ስራ ማይሰራም እኛ ቶሎ እንዲሰራልን ለምኞታችን ስለምንፈልግ ነግሬያችኋለሁ ወገኖች፣ ከአፉ የሚወጣው ቃል የእሱን ፈቃድ እንጂ የሚያደርገው የኛ ነው። እኔ በእግዚአብሔር ቃል እኔ ለእኔ አልሰራ፣ እግዚአብሔር የሚፈልገው በእኔ ይሰራ። ክብር ለእግዚአብሔር። ብዙዎቻችን ችግራችን የክርስትና አመጣጣችን በመሰጠት አይደለም ጀምሮ ህይወታችን በመስጠት አይደለም ጀምሮ ጌታን ተቀበል ማለት በቃ ቆሞ ጌታን ትቀበላለህ። አሁን እንደዚህ በንጸል ያና ጸልዋለን በእንደዚህ ያለ ሁኔታ ሳንክ ቢደረግ እስቲ ኢማጂናል አንተ መግባት ትፈልጋለህ ከሌትን አንተ መግባት ትፈልጋለች ተብሎ በወድሻ ነበረ ተወድሻ ወደ ነበረ ምን ሁሉ ሰዎች ሳይዋደሙ ፐርሰናል ምርጫ ሳይመጡ ቃል ኪዳን ቢያደርጉ እንዴት ፍቅር ሊመሰረት እምነት ሆኑ የሚያገባል። እኛ ከጌታ ጋር ሰዎች እንደዚህ ይሄዳል። ስለዚህ እነዚህ ነገሮቻችን በጣም ብዙ ነገር አበላሽተዋል። ሰዎች ህይወታቸውን ለጌታ ሰጥተው ከጌታ ጋር እርሻ ነው የሚዘራው ቃል ሁሉ ሊበቅልባቸው። ምን ማለት ነው? እግዚአብሔር ቃሉን ሲልክ በዓላማ ስለሚልክ ያንን ዓላማ ሊፈጽም እንዲችል እነዛ ሰዎች እርሻ ሆኖ መሰጠት አለባቸው። ያ ካልሆነ ሰዋሮ በአትክልት የሚተክል ሰው የራሱ የሆነ እርሻ፣ እግዚአብሔር ደግሞ እኛን እርሻዎቹ ሲያደርገን የእርሱ አትክልት ስፍራ ነው የሚቀበል። ኢሳይያስ ለእስራኤል ሕዝብ በምዕራፍ 5 ላይ የተናገረው ይሄ እና ለወዳጄና ለወይኑ አትክልት ስፍራ ጠኛለሁ እያለ ውድ ወገኖች እኛ ከእስራኤል ጋር እንታይ የእግዚአብሔር እርሻዎች። ክብር ለእግዚአብሔር። እግዚአብሔር ቃል ይዝራብን። በኤርምያስ 23:30 ላይ ብትመለከቱ የእግዚአብሔርን ቃል የሚሰብኩ ነቢያቶች አሉ። ዛሬ ቤተክርስቲያን የተታደለችው ብዙ ችግር ውስጥ የወደቀችው የእግዚአብሔርን ቃል ሰዎች እየወሰዱ በረከት ማስገኛ እንዲያደርጉ ሞቲቬት ማድረግ ያደርገው ታሪክ የሰዎችን ታሪክ እንደ እግዚአብሔር ሀሳብ የሚሰራውን የእግዚአብሔርን ቃል እንደለያ ማታሪያ ማጭበርበር ያደርገውታል። ሆኖ ስሙ ይመጣል። በኤርምያስ ዘመን የኪዳኑን ቃል እየወሰዱ እግዚአብሔር ለኪዳኑ ሕዝብ ለኪዳን ማስጠበቂያ ለኪዳን ሕይወት የሰጠውን ቃል እየወሰዱ ህዝቡ ኪዳኑ ተጥሎ ባለበት ጊዜ በህልማቸው እግዚአብሔር ሳይን ይላል እያሉ እየተናገሩ የሚናገሩ ነቢያት ቃል የሚሰርቁ ነቢያት። እግዚአብሔር ይህን የሚፈልግበት ዘመን ነው። እግዚአብሔር ቃል የማንም ሰባኪ የማንም ቤተ ክርስቲያን የማንም ሚኒስትሪ የግል ንብረት አለ። እግዚአብሔር ቃል እግዚአብሔር በብዙ ፍርሃት የእግዚአብሔርን ቃል መስማትን መያዝን መመልከትን ማወቅ አለብን።
በጣም መፍራት አለብን። እኔ ዱሮ አንድ ጊዜ እንደዚህ እየጸለይኩ መስየን ጸሎት ደጋግሜ እየጸለይኩ እግዚአብሔር ሆይ ሰዎችን የምትናገርበት ቃልን ሰዎችን ከመናገር አድነኝ በቃልህ እየጸለይኩ ወገኖች እግዚአብሔርን እንድስናገርልን እግዚአብሔር ቃል እግዚአብሔር ቃል ሆኖ ማለት ነው። ይሄን በጣም ማስተዋል አለብን። በእግዚአብሔር ቃል መንፈሳዊ ህይወታችን ይሰራል እንጂ ምድራዊ ምኞታችን የሚከናወንበት አይደለም። ስሙኝ ጋራችሁ ወገኖቼ እግዚአብሔር በምትማሩት መንፈሳዊ ቃል መንፈሳዊ ህይወታችሁ ነው የሚሰራው። ትዳራችሁ ነው የሚሰራው። ቢዝነሳችሁ ነው የሚሰራው። እግዚአብሔር መንፈሳዊ ህይወታችሁ ነው። መንፈሳዊ ህይወታችሁ ችላ ብሎ ቢዝነሳችሁን የሚባርክ አምላክ የእስራኤል አምላክ አይደለም። ውድ ወገኖች መንፈሳዊ ህይወታችሁ ችላ ብሎ ቤታችሁ ንብረታችሁ የሚባርክ አምላክ የእስራኤል አምላክ አይደለም። ኢየሱስ የሞተው ለጥራቅ ነው አይደለም ወገኖች፣ ለግል ህይወታችን ነው። የእግዚአብሔር ሰዎች ሆነን የምንኖርበት ህይወት ነው። አንደኛ ጴጥሮስ ምዕራፍ 2 ላይ እንደዚህ ይላል፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ። ለምንድን ነው የምንመኘው? እንደ ሕፃናት ወተት የምንመኝ ልናድግ ነው። ለቢዝነስ አይደለም፣ ለትዳር አይደለም፣ ለኑሮ አይደለም። እኔ መንፈሳዊ ሰው ሆኜ እንዳደግ ነው። እግዚአብሔር ይህን እንድናስተውል ወንድ ወገኖቼ ይሄንን ቃል ፕሊስ አዳምጡኝ። እኔ ብዙ ሸክ በዚህ ጉዳይ ላይ ነው። ስለዚህ እግዚአብሔር ቃል እየሰረቁ በሚዘራ ብዙ ነቢያቶች አትታለሙ። እግዚአብሔር እናንተን መንፈሳዊ ህይወታችሁን ሊሰራ ነው። የእግዚአብሔር ሸክ የእግዚአብሔር አላማ ነው። ለመዳን የምናድግበት ቃል ነው። ቃሉ እንደ ምግብ የሚሆንላቸው ሰዎች እንደ ወተት የሚመገቡ ሰዎች መጀመሪያ ከህይወታቸው የቃሉን ወተት አፒታይታቸው የሚያጠፋባቸው ነገር ማስወገድ አለባቸው። ይህን የተናገረው ጴጥሮስ በዚሁ በምዕራፍ 2 ላይ ቁጥር 1 ላይ ምን ይላል? ክፋትን ሁሉ ተንኮልንም ሁሉ ግብዝነትን፣ ጽናትን፣ ሐሜትን፣ አሜትን ሁሉ አስወግዳችሁ ይላል። እነዚህን ሳናስወግድ የእግዚአብሔር ቃል አፒታይት አይሆ ክፋት በውስጡ እያሰበ እግዚአብሔር ዘሩ ያዘራበት እግዚአብሔር ወተታሉ ቃሉ የተሰጠው ተንኮል በውስጡ እያሰበ ክፋት እያሰበ ግብዝ እየሆነ ቅንዓት እየሞላ ሐሜተኛ እየሆነ በምንም አይነት መልካሙ ቃል በውስጡ ሊዘራ ይችላል። የእግዚአብሔር ልጅ ኢየሱስ ክርስቶስ የዓለሙን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ ለዓለም በተገለጠበት ጊዜ መጥምቁ ዮሐንስ እንደተነሳ ሥጋ የለበሰ ሁሉ ይህንን ጌታ ማየት እንዲችል ንስሐ ግቡ፣ ንስሐ ግቡ ይላል። በኃጢአተኛ ሕይወት መንፈሳዊ ነገር ማጣጣም አይቻልም። ንስሐ በሕይወታችን መለማመድ አለብን። እግዚአብሔር ይህን እንድናስተውል ስለዚህ ቃሉን ወተት እንድንመኝ ውስጣችን ክፋት አለ። ክፋት ክርስቲያን ሆኖ ክፉ ነገር ማሰብ በሰዎች ላይ እንዴት አድርገን ሰዎችን እንደምናጠቃ፣ እንደምናጣላ፣ እንደምናጋጭ ሰዎች እንዳይታመኑ ተቀባይነት እንዲያጡ ፕላን የሚያደርግ ሰው ክፉ ሰው። እንዲያለ ክፋት ያለው ሰው የክርስቲያን ባህሪ አይደለም ያለው የሰይጣን ባህሪ ውደሆች ግብዝነት እና እነዚህን እያሰመርንባቸው ማየት አለብን። ጌታ ሆይ በውስጤ ግብዝነት ካለ፣ ቅንዓት ካለ፣ ምቀኝነት ካለ ንስሐ መግባት አለ። እግዚአብሔር ሆይ የቃል ወተት ወደ እኔ እንዳይመጣ እንዳልመገበው አፒታይቴን የሚያጠፋብኝን ነገር ላስወግድ እፈልጋለሁ ማለት አለ። ጌታ ቃሉን እየተመገብን እንድናድግ ከፈለግን እነዚህን ነገሮች ከህይወታችን ማውጣት የጌታ ቃል ዋናው ተልእኮ ግቡ እኛን በቅዱሳን መካከል እርስትን እንድንወርስ ማድረግ ነው። ባለ አደራ ሆኖን የረከበን ነው የእግዚአብሔር ቃል። ሐዋርያው ጳውሎስ አገልግሎቱን ጨርሶ ሊያያቸው በማይችል ሁኔታ በመጨረሻ ሲሰናበታቸው በኤፌሶን ላሉ ቅዱሳን የተናገረው ቃል እንዲህ ይላል፣ አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል እርስትን ይሰጣችሁ ዘንድ እንደሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ውስጣችን የተዘራው ቃል ስር እየሰደደ ሐሳባችንን ሁሉ እየማረከ አመለካከታችንን እየለወጠ እየቀደሰን ለሰማያዊው ርስት ይጠብቀናል። በሰማነው በእግዚአብሔር ቃል የመጠበቅ ጸጋ ይኖረናል። እግዚአብሔር በዚህ ቃል ነው እኔና እናንተንም አድራሻችን ሰማይ ወደ ሆነው ወደ መንግሥተ ሰማይ ጠብቆ የሚያቆየን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ውድ ወገኖቼ መልእክቴን ላጠቃልላችሁ፣ የሰፋ ያለ ትምህርት ያለበት ነገር ነው። ከላይ እንደተመለከትነው መጽሐፍ ቅዱስ ዓላማው መጽሐፍ ቅዱስን ስንማር ዋና ዓላማው ምን እንደሆነ እንዳትረሱ። የእግዚአብሔር ሰው ፍጹም እንዲሆን እግዚአብሔር የተመሰገነ ይሁን፣ ለበጎ ስራ የተዘጋጀ እንዲሆን ልብ በሉ፣ ለተግሳጽ ልብን ለማቅናት በጽድቅ ላለ ምክር የተሰጠ ቃል እንደሆነ እግዚአብሔር እንድናስተውል ይሆናል። እግዚአብሔር እንዲያስተምራችሁ በመካከላችሁ መልካም እግዚአብሔር ጸጋ ያላቸውን አገልጋዮች እንዲሰጣችሁ የቃሉ ደጅ እንዲከፈት የምትፈልጉ ከሆነ መጀመሪያ ልባችሁን አዘጋጁ። እግዚአብሔር ሆይ የቃሌ ደጆች ይከፈቱ ብቻ እየጸልዬ ነበር፣ ግን ለቃሌ የተመቸ ልብ እንዲኖረኝ እፈልጋለሁ ማለት መቻል አለበት። ልቤ እንደ እርሻ መሬት ቃልን የምትሰራበት እስቲ በአይነ ህሊናችሁ ተመልከቱ። እግዚአብሔር እናንተን እና እኔ ሁላችንን እርሻ አርጎ ሲመለከት ሲመጣ ወደ እርሻው እግዚአብሔር ተመልከቱ። ከዘራው ቃል ጋር እንግዳ ነገር በቅሎ ቃሉን እንዳይበቅል ሲተናነቅ ውስጣችን ያለውን ነገር ሲያይ ተመልከቱ። እግዚአብሔር እንዴት ያዘ፣ እንዴት ቅር ይሰኝ። በየሁ በልዩ ልዩ አይነት መንገዶች በመጽሐፍ ቅዱስ ትናል የተዘራው ቃል ሁሉ የት ገባ ቢለን እግዚአብሔር ምን እንለዋል? ውድ ወገኖቼ ቤተ ክርስቲያን እኔና እናንተ የእግዚአብሔር እርሻዎች አድርጋ ነው ዲል ማድረግ ያለባት። ስለዚህ እኛም ኃላፊነት አለን፣ ልባችን ለእግዚአብሔር ቃል የተመቸ እንዲሆን ማድረግ። ክብር ለእግዚአብሔር። ንጉሥ ዳዊት የሚመኘው ምኞት እንመልከት። መዝሙር 119 እንደዚህ ይላል ንጉሥ ዳዊት፣ በመንገዳቸው ንጹሐን ይሆኑ በእግዚአብሔር ሕግ የሚሄዱ ምስጉኖች ናቸው። ተመልከቱ፣ ስለ ሌሎች ሰዎች የሚያወራ ነው የሚመስለው። ምስክሩን የሚፈልጉ በፍጹም ልብ የሚሹ ምስጉኖች ናቸው። አመፃን አያደርጉም፣ በመንገዶቹ ይሄዳሉ። ትእዛዛትን እጅግ እንጠብቅ ዘንድ አንተ አዘዝን ይላቸው። ንጉሥ ዳዊት ራሱ ልጁ ሳይከትም የሚመለከተው እየተደነቀ ነው። እነዚህን ሰዎች ያው እንዲህ ያለ ነገር ያላቸው ምስጉኖች ናቸው። በመንገዱ በእግዚአብሔር መንገድ ሕጉን የሚጠብቁት ምስጉኖች ናቸው። ወደ ራሱ ይመጣና ምን ይላል? ቁጥር 5 ላይ ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ ወድ ነበር ይላል። ማንም ሰው የተያን ሥርዓት አይጠብቅም። በብሉይ ኪዳን እንኳን በእንስሳ መስዋዕት በሉት በልዩ ልዩ አይነት ነገር በሉት ቤተ መቅደስ ሄደው በሚሰሩ ስራ ንጉሥ ዳዊት የፈለገው ማድረግ ይችላል። ኃጢአት በሰራበት ጊዜ ንጉሥ ዳዊት ልዩ የሚያደርገው የንጉሥ ዳዊት ኃጢአት ሲሰራ ሺህ የሆኑ በጎችን እና መንጋ ከብቶችን እየነዳ ውስጥ እባካችሁ በእነዚህ አለቅልቃችሁ ተው ማለት ይችላል። ነገር ግን ምንም እንኳን ኃጢአት በብሉይ ኪዳን እንደሚነጻ ሕጉ ቢናገር ንጉሥ ዳዊት እግዚአብሔርን ያውቅ ነበር። እግዚአብሔር ሆይ በሂሶጵ እርጨኝ ነጻ፣ ካህኑ ይርጨኛል፣ አንተ ካላነጻኝ አልነጻም፣ የበደሉ አንተን ብቻ ነው አለ ንጉሥ ዳዊት። መንገዶቹ እንዲነጹለት ሲናፍቅ እዚህ ቦታ ላይ ያለ ማን ነው ያነጻለ? እግዚአብሔር ነው ያነጻ። ለምንድን ነው ይህን የሚመኘው? ትእዛዝህን ሁሉ ስመለከት በዚያን ጊዜ አላስብም። ዛሬ ብዙዎቻችን መጽሐፍ ቅዱስን መርጠን ነው የምናነበው። ለምን? አንዳንዱ አስፈራል። አያችሁ፣ አንዳንድ ሰዎች አንዳንድ መልእክት መስማት አይፈልግም። ጤናማ አይነት ሰዎች ሳይኖራቸው ፊት ይቀመጡ የነበሩ ወደኋላ ይሄዳል ብዙ ጊዜ። ይህ በጣም በተደጋጋሚ የሚታይ ነገር። ሰዎች ወደ እግዚአብሔር ቃል መምጣት ይፈራሉ፣ ያስፈራቸዋል። ንጉሥ ዳዊትም ይህን ይላል፣ መንገዶች ቢቀኑ ትእዛዛትን ስመለከት በዚያን ጊዜ አላፍርም ይላል። ስለዚህ እናንተ ወገኖቼ እኔ በሕይወታችን በማናፍርበት ሁኔታ መልካሙን የእግዚአብሔር ቃል ማስተናገድ መቀበል እንድንችል ልባችንን እግዚአብሔር ይመስል። ክብር ለእግዚአብሔር። ንጉሥ ዳዊት ከዛ በኋላ መዝሙረ 119 ስትመለከቱ እንዲህ አድርጎ ከዚህ ንስሐና ናፍቆቱ የተነሳ የእግዚአብሔር ቃል ምን በሙሉነት የሚናገረውን ነገር አንብባችሁ አስጠርቶ ልዩ የሆነ ነገር በሕይወቱ እንደተለማመደ እናያለን። አቤቱ የጽድቅህን ፍርድ ስማር በቅንባ አመሰግናለሁ ይላል። የእግዚአብሔርን ፍርድ በእግዚአብሔር ፍርድ የተሰራ የተቃኘ ማስተዋል መረዳት ሲኖሩ የሚገጥመው ለሕይወት ለውጥ ይናገራል። ስርዓትን እጠብቃለሁ በፍጹም ልብ አትጣለኛል። እኛም ይህንን ከሚ ይገባል። ጌታ ቃል በተጠበቀበትና በተከበረበት ሕይወት ሁሉ መንፈሳዊ ሀብት ይኖራል። ስሙኝ 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 ወገኖቼ፣ ከልቤ የምናገረው ይህን ጉዳይ አስተውሉ ወገኖቼ። ያለ እግዚአብሔር ቃል የሰው መንፈሳዊ ሕይወት ሊሰራ አይችልም። የቤተክርስቲያን መውጣት መግባት ታሪካችን አይሰራም ወገኖች። መዝሙር የሰው ሕይወት አይሰራም። ጸሎት የሰው ሕይወት አይሰራም። የእግዚአብሔርን ቃል የማያስተናግድ ሰው በእግዚአብሔር ቃል የሚገኘው ስንት ጥቅም ይቀርበታል? የእግዚአብሔር ቃል በእኔና በእናንተ ሕይወት ውስጥ ምን ያደርጋል? ብዙ ነገሮች ያደርግልናል። ይቀድሰናል። በቃል ይቀድሳቸው ብሏል ጌታ ኢየሱስ ክርስቶስ። ቅዱስ ትሆናላችሁ። የእግዚአብሔር ቃል ምግብ ነው። እየተመገብን እናድጋለን። ውስጣዊ ሕይወታችን ይፋፋል። የእግዚአብሔር ቃል ለእኔና ለእናንተ ወደ ወገኖቼ ለመንገዳችን ብርሃን ነው፣ መብራት ነው። መንገዳችን እናያለን። የምናደርገው ብራይት እንደሆኑ በለያችን። የእግዚአብሔር ቃል በጠላታችን ፊት ሰይፍ ይሆንልናል። ክብር ለእግዚአብሔር። የእግዚአብሔር ቃል እኔና እናንተ በውስጣችን ካለው ወገኖቼ በማስተዋል እንሞላለን። በነገራችን ላይ በውስጣችሁ ብትሸሽሙት ጤናማ ያደርጋችኋል። ስጋችሁ የተፈወሰ የለመለመ ይሆናል። የእግዚአብሔር ስም የተባረከ። ብዙ ሰዎች ፈውስን በእንደዚህ ያለ መንገድ በሰው በሚመጣ መንገድ ብቻ ያሉ፣ ነገር ግን የእግዚአብሔርን ቃል በውስጣችን በማስተናገድ እንፈወሳለን። ክብር ለእግዚአብሔር። እኔ በጣም የአንጀት በምሮ ያመኝ ነበር። ባህርቆት በብዙ ዲሞሽን የእግዚአብሔር ቃል እያጠናው በነበርኩበት ጊዜ ሰላም በሆኑ ቀላል ያለ ያገኙት። የእግዚአብሔር ስም የተባረከ። የምንመገበው የእግዚአብሔር ቃል ውስጣችን ገብቶ በመፈክር መልክ ሌላ ከሚያሰማው እየተመገቡ እንፈወስ አይሻል? ክብር ለእግዚአብሔር። የቃሉ አፒታይ በውስጣችን ካለ እግዚአብሔር ያ በውስጣችን በመጣው ቃል እግዚአብሔር ራሱ ንገረናል። መንፈስ ያለበት ቃል የእግዚአብሔር ስም የተባረከ። ስለዚህ እናንተ እና እኔ ወገኖች የእግዚአብሔር ምንድነን? እርሻ ነው። ምንድ ነው የሚዘራብን? እግዚአብሔር ቃል ነው የሚዘራብን። ምን አይነት ቃል ነው? ሕያው ቃል ነው። በመንፈስ ቅዱስ ኃይል የተሞላ ቃል ነው። እግዚአብሔር በዛ ቃል ውስጥ የተናገረው ነገር ሁሉ ውስጣችን የወደቀው ይበቅላል። ክብር ለእግዚአብሔር። እኛን በተጠራንበት ጥሪ የእግዚአብሔር ሰዎች ያደረገ የሰማነውን እግዚአብሔር ይባርክ። እንጸልይ። የእግዚአብሔር ስም ብሩክ። የእግዚአብሔር ስም ብሩክ። እኔ መቼም እንደዚህ ባለ መንገድ ሰዎችን ኮሚትመንት ውስጥ ማስገባትን ብዙ ጊዜ ይፈራል። ግን ውድ የጌታ ልጆች በጌታ ስምና ፍቅር ምለምናችሁ የእግዚአብሔርን ቃል በማስተዋል የመስማትን ነገር እግዚአብሔር እንዲሰጣችሁ እንጸልይ። እያንዳንዳችሁ ለራሳችሁ ጸልዩ። ጌታዬ ሆይ በቤት በልማድ አታኑረኝ፣ በልማድ አታኑረኝ። የልማድ ሰው አልሆንም። ቃልህን እንደሚመገብ ጥሩ ምግብ በልቶ እንደሚያጣጥም የእግዚአብሔርን ቃል በማስተዋል እያጣጣሙ ከእግዚአብሔር ቃል ጋር የተጣጣመ የተዋሃደ ሕይወት እንዲኖረኝ እለምናሃለሁ። ውድ ወገኖቼ ከራሳችን ምኞት ወደ አንደበ ነገር እግዚአብሔር እኛን ወደ አዳነበት ዓላማ የሚወስደን ምኞት እግዚአብሔር ይስጠን። ሁን እግዚአብሔር በጌታ በኢየሱስ ክርስቶስ እለምንሃለሁ። ሕዝብን ጌታ ሆይ ለአንተ ጌታ ሆይ ፈቃድንና ምክርን የምትፈጽምበት ሰማያዊ ሀሳብን የምታከናውንበት ቃል እንደሚናገር እርሻ የሆነ ህዝብ ነው ጌታ ሆይ። አቤቱ በእያንዳንዳችን ህይወት ውስጥ ሰማያዊ የሆነው ቃልን ተዘርቶ የሚበቅልበትን ጌታ ሆይ የተመቻቸ ነገርን በልባችን እንድናደርግ እርዳ። አይምሯችንን መንፈሳችንን ህይወታችንን ከሚያመክር ከሚያደግም ጌታ ሆይ ማስተዋላችንን ከሚጋርን እግዚአብሔር ሆይ የተዘረውን ቃል በውስጣችን ከሚተናነቅ መልካምና ክፉ ከሆነ ነገር ሁሉ ጌታ ሆይ እንድታድነን እንጸልያለን። በሀብት ቢሆን በዓለማዊነት ቢሆን በኃጢአት ቢሆን እግዚአብሔር አምላካችን ሆይ በሰይጣን አሰራር ቢሆን አቤቱ ሁሉን እግዚአብሔር ሆይ በጌታ በኢየሱስ ስም እንማጸናለን። ሞቶ በተነሳው በእግዚአብሔር ስም እንማጸናለን። ልባችን እርሻ ይሁንልን። ልባችን የቃል እርሻ ይሁን። የተዘራው እንዲበቅል እግዚአብሔር ሆይ መጎብኘት በዚህ ጉዳይ ጌታ ሆይ በተለየ መንገድ እንዲሆንልን በእግዚአብሔር ልጅ በናዝሬቱ በኢየሱስ ክርስቶስ እንማጸናለን። በእንዲህ ያለ አይነት ሁኔታ ህዝብን የሚፈታተን የጠላት አሰራር የአጋንንት ኃይል በጌታ በኢየሱስ ክርስቶስ የመከነ ይሁን። እግዚአብሔር ሆይ ህዝብህን በጸጋ እንድታለብስ መንፈሱን ሁሉ እንድታቀጣጥል ጌታ ሆይ በኢየሱስ ስም እንማጸናለን። ጌታ አምላክ ሆይ እኛ ከምንለምነው ከምንጠይቀው ሁሉ ይልቅ አንተ አድርገህ እንደ አባት ስለምታደርግልን እናመሰግናለን። ክብር ምስጋና ለዘላለም ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።
አጠቃላይ አጠቃላይ ዘመድ እናመሰግናለን።